The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
Make no mistake, additional efforts are urgently needed. And as we meet an estimated 65 million people...
እንዳትሳሳቱ በአስቸኳይ ተጨማሪ ጥረቶች ያስፈልጋሉ። አሁን እኛ እዚህ በተሰበሰብንበት ሰዓት 21 ሚሊዮን ዓለም አቀፍ ድንበሮችን አቋርጠው የሸሹትን ጨምሮ በ65 ሚሊዮን የሚገመቱ ሰዎች ከቤታቸው በኃይል ተፈናቅለዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ናቸው። በተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ በዛሬው ዕለት ከተናገሩት የተወሰደ ነው። ዝርዝሩን በዕለቱ አብይ ርዕስ እናቀርባለን።
ጤና ይስጥልን፣ እንደምናመሻችሁ የተከበራችሁ አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችንም ይዘን ከዛሬ ማክሰኞ መስከረም 10 2009 ዓመተ ምህረት ስርጭት ጋር የምናስተናግዳችሁ አዲሱ አበበና
አሉላ ከበደ ከአቀናባሪያችን ብርሃን ኃይሉ ከስርጭት መሐንዲሱ ኦድሬስ ሪገስ ጋር በመሆን አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን የዓለም ዜና።
ትናንት ሰኞ በጸጥታ ኃይሎችና በመንግሥት ተቃዋሚዎች መካከል የሰው ሕይወት በጠፋበት ሁከት ታምሳ የዋለችውና ያደረችው የኮንጎ ዲሞክራሲያዊት ሪፐብሊክ ዋና ከተማ ዛሬም ውጥረት እንደነገሰባት ነች። በግጭቱ የሚበዙት ሲቪሎች የሆኑ ከ40 የሚበልጡ ሰዎች መገደላቸውን አንድ የሰብአዊ መብት ቡድን አመልክቷል። ለህዳር ወር የታቀደው የምርጫ ዘመቻ ሂደት የሚጀምረው ትናንት ሰኞ ነበር። ይሁን እንጂ የምርጫ ኮሚሽኑ አዲስ የድምፅ ሰጪዎች መዝገባ ለማዘጋጀት ጊዜ ያስፈልገኛልና ምርጫው እስከሚቀጥለው ዓመት መዘግየት ይኖርበታል እያለ ነው። ዩናይትድ ስቴትስ በበኩሏ የኮንጎ ምርጫ የጊዜ ሰሌዳ በእቅዱ መሠረት ትናንት ሰኞ ይፋ አለመደረጉ እንዳሳዘናት አስታውቃለች። ስለ ሁከቱ የሚሰሙት ሪፖርቶችም እንዳሳሰቧት ተናግራለች። የዩናይትድ ስቴትስ የአፍሪካ ታላላቆቹ የሐይቆች አካባቢ ልዩ ልዑክ ቶም ፔሪየሎ እሁድ ዕለት ከኪንሻሳ አውሮፕላን ጣቢያ በመሳፈር ላይ እንዳሉ አካላዊ ወከባና ዛቻ እንደደረሰባቸው የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ገልጠው ድርጊቱ ዩናይትድ ስቴትስን በጥልቅ እንዳስቆጣትም ተናግረዋል። የዛሬውን የኪንሻሳ ውሎ ዊሊያም ክላውዝ ለቪኦኤ ዘግቧል። ቆንጅታዬ ታቀርባለች።
በዋና ከተማዋ አንዳንድ ቀበሌዎች ዛሬ ጠዋቱን አልፎ አልፎ በፖሊሶችና በወጣት ወንዶች መካከል ግጭት ተፈጥሯል። ለወትሮ ባልተለመደ መልኩም የሪፑብሊካን ዘብ ክፍለ ጦር ወታደሮች በትላልቅ መኪናዎች እየሞሉ በከተማዋ ሲዘዋወሩ ታይተዋል። ትናንትና ሌሊት ነው ከበድ ያለ ግጭት የነበረው። የታጠቁ ሰዎች ሌሊቱን የተቃውሞ ሰልፉን በማደራጀት የተሳተፉ ቢያንስ የአምስት የተቃዋሚ ፓርቲዎችን ጽህፈት ቤቶች በእሳት አጋይተዋል። የበርካታ የመንግስት ደጋፊ ፓርቲዎች ቢሮዎችም በተቃውሞ ሰልፉ ወቅት ትናንት ተቃጥለውባቸዋል። ፌሊክስ ቲሽኬዲ ከሁሉም ትልቁ የሆነው የኮንጎ ፓርቲ ዩዲፒኤስ አመራር አባል ናቸው። የመንግስት ተቃዋሚ በሚበዛበት በሊሚቲ ቀበሌ የሚገኘው የፓርቲያቸው ጽህፈት ቤት ተቃጥሏል። ከገዢው ፓርቲ ካምፕ የሆኑ ኮማንዶዎች ከሌሊቱ 8 ሰዓት ላይ ጽህፈት ቤታችን ደረሱ፣ በቃ 10 ተኩል ሲሆን ጥቃት ጀመሩ ብለዋል ቲሸኬዲ። አምስቱን የጥበቃ አባሎቻችንን ገለውብናል ብለዋል። ያለው መንግስት አምባገነን ነው፣ በህዝባዊ አመጽ መወገድ አለበት ያሉት ፌሊክስ ቲሸኬዲ ያ ቀን እየደረሰ ነው ብለዋል። ቆየት ብለው ለቪኦኤ ስልክ ደውለውም የሞቱት ሰዎች ቁጥር 7 ደርሷል፣ የጠፉብንም አሉ ብለዋል። የመንግስት ቃል አቀባይ ላምበርት መንዴ በበኩላቸው መንግስት የትናንቱ ብጥብጥ ሰፋ ያለ ምርመራ እንዲደረግበት ለአቃቤ ሕግ ትዕዛዝ ሰጥቷል ብለዋል። በግድያው ተጠያቂዎቹ ማን እንደሆኑ ለጊዜው አላወቅንም ብለዋል ቃል አቀባዩ። የኮንጎ መንግስት የሞቱት ሰዎች 17 ናቸው ሲል ሂዩማን ራይትስ ዋች በበኩሉ የመንግስት የጸጥታ ኃይሎች ቢያንስ 37 ሰዎችን መግደላቸውን ከታማኝ ምንጮቻችን አግኝተናል ሲል ነው ያስታወቀው።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ በዛሬው የተባበሩት መንግስታት ንግግራቸው እንደ ዩናይት ስቴትስ ፕሬዚዳንትም የመጨረሻቸው በሚሆነው አማራጫችን አንድ ነው ሲሉ ያም ለአንድነትና ለትብብር በጋራ መቆም ነው ብለዋል። አሊያ ግን አሉ ኦባማ በጎሳ በቋንቋና በሃይማኖት ተከፋፍለን እጣ ፈንታችን ውዝግብ ውስጥ መግባት ይሆናል ሲሉ ነው የገለጡት። ዛሬ ላሳስባችሁ የሚፈልገው ወደፊት እንጂ ወደ ኋላ መሄድ እንደሌለብን ነው ሲሉም ለመሪዎቹ ጥሪያቸውን አቅርበዋል። ከአራት ወራት በኋላ የስልጣን ዘመናቸው የሚያበቃው ኦባማ የከፋ ድህነት ለኢራን የኒውክሌር ጦር መሳሪያ መፍትሄ መሻትን ከኩባ ጋር ግንኙነት መፍጠርንና ዓለም አቀፍ የአየር ንብረት ለውጥ ስምምነትን ጨምሮ ባለፉት 8 ዓመታት ስላከናወኗቸው አበይት ተግባራትም ተናግረዋል። ይህ ቀላል አይደለም፣ በህዝባችን ህይወት ላይም ለውጥ አምጥቷል። በጋራና በትብብር ባንሰራ ኖሮ እነኚህ ውጤቶች ባልተገኙም ነበር ያሉት የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ለመንግስታቱ ድርጅት መሪዎች ባሰሙት የመጨረሻው ንግግራቸው።
ባለፈው ቅዳሜ ኒውዮርክና ኒው ጀርሲ ውስጥ የደረሰው የቦምብ ፍንዳታ ከውጭ ሽብርተኞች ጋር አንዳች ግንኙነት እንዳለውና የጥቃቱ መንስኤም ምን እንደሆን ለማወቅ የዩናይትድ ስቴትስ ባለሥልጣናት እያጣሩ መሆናቸው ተነገረ። ለዚህ 29 ሰዎች ለቆሰሉበት ጥቃት ተጠርጣሪ ነው የተባለው የ28 ዓመቱ አህመድ ካህን ረሃሚ በፖሊስ ቁጥጥር ስር መዋሉም ይታወቃል። ለዩናይትድ ስቴትስ ፕሬዚዳንትነት የሚወዳደሩት ሪፐብሊካኑ ዶናልድ ትራምፕ እና ዲሞክራቷ ሂለሪ ክሊንተን ለዚህ ጥቃት ቀላል ግምት አይደለም የሰጡት። ሂለሪ ክሊንተን ትናንት ሰኞ ሲናገሩ በብሔራዊ ደህንነት ጉዳይ ላይ ካለኝ ልምድ አኳያ አሜሪካ በሽብርተኛነት ላይ ድል እንደምትቀዳጅ ለመራጮቼ ላረጋግጥ እወዳለሁ ብለዋል።
I'm the only candidate in this race who has been part of the hard decisions.
ምርጫ ሽብርተኝነትን ከጦርነቱ ሜዳ ውጭ በማድረግ ከባዱን ውሳኔ ያደረኩ ብቸኛዋ ተወዳዳሪ ነኝ። እናም አይሲስን በተፈለገው ዛቻና በሚሰነዘርበት ሜዳ ሁሉ ለመግጠም አጠቃላይ የሆነ ቅድ አውጥቻለሁ።
ሪፐብሊካኑ ውጭ ተወዳዳሪ ዶናልድ ትራምፕ በበኩላቸው ከዚህ ቀደም ከነበራቸው አመለካከት ለየት ያለ ነው አስተያየት የሰነዘሩት።
These attacks and many others were made possible because of
ለዚህ አይነቱና ለሌሎችም ጥቃቶች ያጋለጠን የኢሚግሬሽን ህጋችን የፈጠረው መጠነ ሰፊ ክፍተት ነው። ይህ በመሆኑም ወደ አገራችን የሚገቡ ግለሰቦችን ወይም ቤተሰቦችን ማንነት በውል ማጣራትና መለየት አላስቻለንም።
በኒውዮርክም ሆነ በኒው ጀርሲው ፍንዳታ ተጠርጣሪ ላይ የፌዴራሉ አቃቤ ህግ ገና ክስ አልመሰረተም።
የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ ከጊዜ ወደ ጊዜ እየጨመረ የመጣውንና ከሃይማኖት ጋር ተያይዞ የሚካሄደውን አመጻ አውግዘዋል። አቡኑ ዛሬ ማክሰኞ በጣሊያኗ አሲሲ ከተማ ውስጥ ከመላው ዓለም ከተሰባሰቡ የሃይማኖት መሪዎች ጋር በተገናኙበት ወቅት ነው ይህን ያሉት። የእግዚአብሔር ጦርነት ብሎ ነገር የለም ሲሉ ለሃይማኖት መሪዎቹ የተናገሩት አባ ፍራንሲስ ምእመናን ለሰላም እንዲጸልዩ መንገራችሁ ጠቃሚ ነው ሲሉም አሳስበዋል። ምዕራባውያን አገሮች በህዝቦቻቸው ላይ የሚደርሰውን ጥቃት እንደተገነዘቡ አቡኑ አስታውሰው፣ ይህ ግን ጠዋትና ማታ ቦምብ ከሚወርድበት ከመካከለኛው ምስራቅ ጋር ከቶም አይወዳደርም ነው ያሉት። አባ ፍራንሲስ አሲሲ የገቡት በዓለም የጸሎት ቀን ስነ ስርዓት ላይ ለመገኘት ሲሆን ከሙስሊሙ ከአይሁድና ከቡድሂስት መሪዎች ጋር ለየብቻ ከመገናኘታቸውም አስቀድሞ ከ10 የጦርነት ሰለባዎች ጋር ምሳ እንደሚበሉም ታውቋል።
በመጨረሻም ባለፉት 20 ዓመታት ገደማ የታየው የአልቃይዳ የአሸባሪዎች መረብና በአውሮፓ ካሉት እስላማዊ መንግስት ነኝ ከሚለው አሸባሪዎች ህዋሳት ጋር ቀጥተኛ የሆነ ግንኙነት መኖሩን አንድ አዲስ የወጣ ዘገባ ገለጠ። አውሮፓ ያሉት ህዋሳት ከቅርብ ወራት ወዲህ ተከታታይ ጥቃቶች ሲያካሂዱ ቆይተዋል። ሄንሪ ጃክሰን ሶሳይቲ የተባለ ለንደን ያለ የተንታኞች ቡድን በአሸባሪዎች ሊመለመሉ በሚችሉ ሰዎች ላይ የተሻለ ቁጥጥር እንዲኖርም ጥሪ ያደርገዋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት የሚተላለፈውን ስርጭት ነው። በምሽቱ አስተናጋጅነት የተሰየምነው እኔ አዲሱ አበበና
አሉላ ከበደ ነን። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ1922ና 25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አሁን ታዲያ ቆየት ብለው ከሚሰሙት ዘገባዎችና ቅንብሮች አንድ ሁለቱን ለቅምሻ እናሰማለን።
በቃ መንግስት በዚህ ነገር የሚያገኘው ነገር የለም። እኛም ተጎድለን፣ ግን ያው እንግዲህ ይሻላል። ከ25 ዓመት በአምስት ቀን እኛ ምንም የምንጎዳው ነገር የለም። 25 ዓመት ደማችን መጥቶናል። 5 ቀን ማለት ለኛ ምንም ማለት አይደለም።
በአማራ ክልል በጎንደርና በባህር ዳር ከተማ ከትናንት ጀምሮ የቤት ውስጥ መቀመጥ አድማ እያደረጉ እንደሆነ ነዋሪዎች ገለጡ። አንዱን ነው አሁን የሰማ ነው።
በጎንደር እንደተባለው የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም ዛሬና በትናንትና ዕለት። በባህር ዳር ከተማ ግን በዛሬው ዕለት ትናንትና አንዳንድ ምልክቶች ታይተው ነበረ። ነገር ግን እነዚህ ህብረተሰቡ ስለማይፈልጋቸው በዛሬው ዕለት ሙሉ አገልግሎት እየተሰጠ ነው ያለው በሁሉም ዛፍ ማለት ነው።
የክልሉ መንግስት ቃል አቀባይ አቶ ንጉሱ ጥላሁን አድማው በጫና ላይ የተጠራ ነው ይላሉ። አድማጮች እንግዲህ አሁን ወደ ቀዳሚው የዕለቱ አብይ ርዕስ እናልፋለን።
የዩናይት ስቴትሱ ፕሬዚዳንት ባራክ ኦባማ ኢትዮጵያን ጨምሮ 6 አጋዥ አገሮችን ያሳተፈ በስደተኞች ጉዳይ ላይ የዓለም መሪዎች ጉባኤ እያካሄዱ ነው። በተባበሩት መንግስታት ዓመታዊ ጠቅላላ ጉባኤ በ192 አባል አገሮች የተፈረመ የስደተኞችና ከተለያዩ አገሮች የፈለሱ ሰዎችን አዋጅ በዓለም ዙሪያ ስደተኞችና ፍልሰተኞችን ለመንከባከብና የሰዎችን መፈናቀል ለመቀነስ ያስባል ይላል መንደርደሪያው። ሄኖክ ሰማእግዜር ነው ከኒውዮርክ ያጠናቀረው።
ኢትዮጵያ በዩናይትድ ስቴትስና የተባበሩት መንግስታት ድርጅት በስደተኞች ጉዳይ በዛሬው ዕለት በፕሬዚዳንት ባራክ ኦባማ እንዲሁም በዋና ጸሐፊ ባንኪሙን በመካሄድ ላይ ያለው ጉባኤ በባለድርሻነት ከተመረጡ 6 አገሮች አንዷ ናት። ዮርዳኖስ፣ ካናዳ፣ ሜክሲኮ፣ ሶሪያና ስዊድን በዚህ የመሪዎች ውይይት አስተባባሪዎች ሆነዋል። በትናንትናው ዕለት በ192 የተባበሩት መንግስታት ድርጅት አባል አገራት የተፈረመውን የስደተኞችና የፍልሰተኞች ስምምነት እንዴት እንደሚተገብሩት በዛሬው ዕለት መሪዎቹ በመወያየት ላይ ናቸው። የኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ፣ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ በትናንትናው ዕለት ባደረጉት ንግግር ጉዳዩ ወቅታዊና የተቀናጀ ምላሽን የሚጠይቅ እንደሆነ አሳስበዋል።
Make no mistake, additional efforts are urgently needed. And as we meet an estimated 65 million people,
እንዳትሳሳቱ፣ በአስቸኳይ ተጨማሪ ጥረቶች ያስፈልጋሉ። አሁን እኛ እዚህ በተሰበሰብንበት ሰዓት 21 ሚሊዮን ዓለም አቀፍ ድንበሮችን አቋርጠው የሸሹትን ጨምሮ በ65 ሚሊዮን የሚገመቱ ሰዎች ከቤታቸው በኃይል ተፈናቅለዋል።
የአፍሪካ ቀንድ በርካታ ስደተኞችና ፍልሰተኞች የሚመነጩበትና በግጭት ጦርነትና አፋኝ አገዛዞች ዜጎች ከቀያቸው የሚሸሹበት አካባቢ ነው። ላለፉት 20 ዓመታት በርስ በርስ ጦርነት ስትታመስ የቆየችው ሶማሊያ በህዝብ የተመረጠ መንግስት መስርታ ሁኔታዎች እየተሻሻሉ ቢመጡም ለዘመናት የቆዩ የጦርነት ግጭትና ተያያዥ የምጣኔ ሀብት እንዲሁም የተፈጥሮ አደጋዎች ሚሊዮኖችን ያሰደደባት ሀገር ነች። ኤርትራ በበኩሏ በተለይ ወጣት ዜጎቿ ህይወታቸውን በህገ ወጥ አዘዋዋሪዎች እጅና በባህር ላይ አደጋዎች የሚያጡባት የአፍሪካ ቀንድ ሀገር ናት። የፕሬዚዳንት ኢሳያስ አፈወርቂ የፖለቲካ አማካሪ አቶ የማነ ገብረአብ ለመንግስታቱ ድርጅት ባሰሙት ንግግር የመንግስታቸውን አቋም አንጸባርቀዋል።
ኤርትራ ቢሊቭስ ዳት ኤቭሪ ኔሽን ሃዝ ፕራይመሪ ሪስፖንሲቢሊቲ ቱ ፕሮቫይድ አ ሴፍ ሴኩር ኤንድ ዲግኒፋይድ ላይፍ።
ኤርትራ የሁሉም አገሮች ተቀዳሚ ዓላማ የዜጎቻቸው ደህንነትና ሰብአዊ ክብር የሚጠበቅበት ሕይወት በገዛ አገራቸው ማረጋገጥ ነው ብላ ታምናለች። እናም በሌሎች አገሮች ዕድል እንዲያገኙ ማገዝ መሆኑን። ይሁንና አገሮች በተለይም ደግሞ በማደግ ላይ ያሉ አገሮች ሰላምና ዘላቂ ልማትን ማረጋገጥ የሚጠይቀውን ግዙፍ ፈተና ለመወጣት እገዛና ትብብር ይሻሉ።
በሰሜናዊ ኬንያ የሚገኙ የሶማሊያ ስደተኞች ጉዳይ ዓለም አቀፉን ማህበረሰብ ያሳሰበ ሆኗል። ሶማሊያውያን ስደተኞችን ወደ ሀገራቸው ለመመለስ ናይሮቢ ያሳለፈችው ውሳኔ እንደማይቀለበስ ያስታወቁት የኬንያ ምክትል ፕሬዚዳንት ዊሊያም ሩቶ ስደተኞችን ማስጠጋት ለኬንያ የጸጥታ ራስ ምታት እንደሆነባት ገልጸዋል። የጅቡቲ የገንዘብና ምጣኔ ሀብት ሚኒስትር ሙሳ ዳዋሌ ሀገራቸው በአፍሪካ ቀንድ ፍልሰተኞችን በማስተናገድ ላይ እንደምትገኝ ገልጸው ለችግሩ መፍትሄ ለማበጀት ሰዎች ከቀያቸው ሳይፈናቀሉ መተባበር እንደሚያሻ ካልሆነ ግን ከቁጥጥር ውጪ ይወጣ እንደሚሄድ ገልጸዋል።
እጅግ ከፍተኛ ቁጥር ያለውን ተፈናቃይ ህዝብ አስመልክቶ ባለም አቀፉ ማህበረሰብ አጀንዳ ልዩ ትኩረት የተሰጠው ጉዳይ ነው። ለቀውሱ በሚሰጠው ምላሽ ይልቁንም የሰብአዊ መብትና መሰረታዊ የሰው ልጆች ነጻነት ከበሬታን አስመልክቶ ልዩ ጥንቃቄ ማድረግና በአንጻሩም ለተግባራዊነቱ ተጨባጭ ግንዛቤ ማሳደርን ይጠይቃል።
የዓለም አቀፉ ማህበረሰብ በስደተኞችና ፍልሰተኞች እንቅስቃሴ የመጣጊያና ኑሮ የሚመሰረቱባቸው ሰፈሮችን በማቋቋም እንዲሁም ወደ የሀገራቸው የሚመለሱባቸውን ስራዎች ለማስተባበር የዓለም አቀፉ የፍልሰተኞች ድርጅት IOM በተባበሩት መንግስታት ድርጅት ስር እንዲዋቀር ወስኗል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ውሳኔው ተቃሚና ወቅታዊ መሆኑን አስገንዝበዋል።
To improve our capabilities, the United States applauds the decision this year to make the International Organization for Migration ably led by
ችሎታችንን ለማሻሻል በቢል ስዊንግ የሚመራውን ዓለም አቀፉን የፍልሰተኞች ድርጅት የተባበሩት መንግስታት አካል እንዲሆን የተደረሰውን ውሳኔ ዩናይትድ ስቴትስ በደስታ ተቀብላለች። ይህ ርምጃ ጥረቶች ተደራራቢ የመሆናቸውን አጋጣሚ ያስቀራል። ወጪዎችም ወደ አንድ ጠቀሜታ ሰጪ ዘርፍ ላይ እንዲውሉ ያስችላል።
የዛሬው የተባበሩት መንግስታት ድርጅት ጉባኤ ይሄን ይመስላል። በቀጣይነት የዓለም ጸጥታና ደህንነት እንደዚሁም የፖለቲካ መረጋጋትን የተመለከቱ ጉባኤዎች በይፋና በዝግ ጉባኤዎች ይከናወናሉ። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዘር ነኝ ከኒውዮርክ።
በአማራ የጎንደርና የባህር ዳር ከተሞች ነዋሪዎች ከትናንት ጀምሮ የቤት ውስጥ መቀመጥ አድማ ያደረጉ እንደሆነ፣ በባህር ዳር ግን መንግስት ባሰማራቸው ኃይሎች አማካኝነት የባጃጅ አሽከርካሪዎች ተገደው ዛሬ ስራ እንደጀመሩ የአሜሪካ ድምፅ ያነጋገራቸው ነዋሪዎች ተናግረዋል። የክልሉ መንግስት ቃል አቀባይ አድማው የተጀመረው በጫና መሆኑን ገልጠው ህብረተሰቡ ይህንን ተረድቶ በጎንደር ባይጀምርም ባህር ዳር ግን ዛሬ ስራ ጀምሯል ይላሉ። ጽዮን ግርማ።
በአማራ ክልል በተለያዩ ከተሞች የተቀሰቀሰው ተቃውሞ በተለያየ ጊዜ መልኩን እያቀያየረ ከቀጠለ ሶስተኛ ወሩን ይዟል። በትናንትናው ዕለትም ይህ ተቃውሞ ቀጥሎ በባህር ዳርና በጎንደር የቤት ውስጥ መቀመጥ አድማ መጠራቱን ነዋሪዎች ይናገራሉ። በጎንደር ከተማ ሁኔታዎችን በቅርብ የሚከታተሉት አቶ ክንዱሽ ሀጎስ በጎንደር ለተደረገው የመገበያየት ማቆምና የቤት ውስጥ መቀመጥ አድማ በይፋ በተደረገ ጥሪ ባይገለጽም በማህበራዊ ሚዲያና ውስጥ ለውስጥ በተደረገ መግባባት በጎንደር ከተማ ከትላንት ጀምሮ ጸጥ እንዳለ ነው ይላሉ። የአድማው ምክንያት ነው ያሉትንም ያብራራሉ።
አድማው እንግዲህ ህዝቡ ከዚህ በፊት በሰላማዊ ሰልፍ እንደገለጸው ጥያቄዎቹን አቅርቧል። እነዛ ጥያቄዎች እንደምናስታውሰው በዋናነት የድንበር ጥያቄ ማለትም ወልቃይት አማራ መመለስ እንዲሁም ድንበራችን ተከዜ ነው የሚለው አለ። ከዛ የታሰሩ የወልቃይት ንጹሃን ኮሚቴዎች ሰላማዊ ሰዎችንም ይለቀቁ፣ እንደዚሁም ከዛ በኋላ የተፈጠሩ በተለካም ለአምስት ወራት የተፈጠሩ ችግሮችን መንግስት ኃላፊነት ይውሰድ፣ እንዲሁም የጎንደር ህዝብ በይፋ በአደባባይ በማናለብኝነት በሚዲያ አሸባሪ ተገቶ እንዲላል ወይም እሳቸው ይቅርታ ይጠይቁ ትዝኝ ያስተባብል። እነዚህ መሰሉ ጥያቄዎች ነበሩ። እነዛ ጥያቄዎች በተለያየ ጊዜ የተለያዩ ባለስልጣናት እየመጡ እንደሚመለሱ ቃል እየገቡ እየስጡን እያሉ ኮንፈረንስ እየመከሩ እሺ ብሎ እየሄዱ ግን እስካሁን ምንም የመጣ ለውጥ የለም። ይዛች ብሎ አሉ የሚባሉ ሰዎችንም ኔትወርክ ዘግተው በተለያዩ አጋጣሚ ማፈስ እያሰሩ መውሰድ ነው መንግስት እየወሰደ ያለ እርምጃ። እንደዚሁም የታጠቁ ኃይሎች በአምባ ጊዮርጊስ ላይ፣ መተማ ላይ እንዲህ በተለያዩ ቦታ የወሰዱት ዘግናኝ እርምጃዎች ሁሉ አይተናል የሚታወስ ነው።
በባህር ዳር ከተማ ነዋሪ እንደሆነና ማንነቱ እንዳይገለጽ የጠየቀ ወጣት በባህር ዳር ያለውን ሁኔታ ያስረዳል።
ያው አድማ የተጀመረ ትናንትና ነው። ባህር ዳር ሱፐርማርኬቶች፣ ኤሌክትሮኒክስ ቤቶች ምናምን ተዘግተዋል እና የተወሰኑ የቀበሌው ምናምን ሲታ እያሸጉባቸው ነው እና አጠቃላይ ባህር ዳር አሁን በውጥረት።
የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን ስለ ሁኔታው ጠይቄያቸው ነበር።
በመጀመሪያ ደረጃ በጎንደር እንደተባለው
የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት እየሰጡ አይደለም። ዛሬና በትናንትናው ዕለት በባህር ዳር ከተማ ግን በዛሬው ዕለት ትናንትና አንዳንድ ምልክቶች ታይተው ነበረ። ነገር ግን እነዚህ ህብረተሰቡ ስለማይፈልጋቸው በዛሬው ዕለት ሙሉ አገልግሎት እየተሰጠ ነው ያለው በሁሉም ዘርፍ ማለት ነው።
ሌላ በባህር ዳር ከተማ ነዋሪ የሆነና ስሙን እንዳልጠቅስ የጠየቀኝን ወጣት ዛሬ ስላለ ሁኔታ ጠይቄው ነበር።
ለደህንነቴ ድምፅ እንዲቀየርልኝ እፈልጋለሁ። የተጀመረው ሰኞ ዕለት ነው። ከሰኞ ዕለት ሙሉ ለሙሉ ተዘግቶ ነበረ። ሁሉም መንገድ ላይ ምናምን ራሱ የሚታይ ሰው አልነበረም። ነገር ግን እነዚህ የባጃጅ አሽከርካሪዎችን እያስገደዱ ቶን ታርጋቸውን እየፈቱ እንዲወጡ አደረጓቸው። ከዛ በኋላ አንዳንድ ባጃጆች ሲወጡ ሌሎች ባጃጆች በመፍራት ሙሉ ከተማው አሁን ባጃጅ እና ታክሲም ይሰራል። ምሳሌ አዴት ተራ በመባል የሚታወቀው የባህር ዳር ዋናው የቢዝነስ ሴንተር ሙሉ ለሙሉ አልተከፈተም። ሙሉ ለሙሉ ማለት ነው። እርምጃም እየወሰዱ ነው። የተወሰኑ ሰዎችንም እያገቱ እየወሰዱ ስለሆነ ሰው በፍርሃት ዝም ብሎ ከቤቱ እየወጣ ከተማው መንቀሳቀስ ተጀምሯል። ሰው መንገድ ላይ ምናምን ይሄዳል ምናምን። ቢዝነስ ሴንተሮችም በብዛት ዝግ ናቸው፣ ግን አልፎ አልፎም የተከፈቱ እንትኖች አሉ።
የጎንደርን ሁኔታ ሲያስረዱ የነበሩት አቶ ክንዱሽ ሀጎስ በጎንደር አድማው የተደረገበት ዋናው ዓላማ የሰዎችን መገደል፣ መደብደብ፣ መታሰር፣ መብት መነፈግ ለመቃወም እንደሆነ ይናገራሉ። ይታሰራሉ ያሉትንም ወጣቶች በምሳሌነት ያስረዳሉ።
ለምሳሌ አሁን ትናንት ከሳንጃ ከተማ እየሄደች የነበረችው ልጅስ የተባለች ልጅ ከዚህ በፊት ጎንደር ላይ የተካሄደ ፍጹም ሰላማዊ እና በጣም ተሞክሮ ልች ልቸት የሚችል ሰላማዊ ሰልፍ ላይ በሰላማዊ መንገድ ሀሳባቸው የተገለጹ እና ግንባር ቀደም ከነበሩ ልጆች አንዷ ነች። ልጅ ያው በሰላማዊ ሰልፍ ላይ ሁሉም ፎቶ ላይ ሊያዩ እንደሚችል የኮሎኔል ደመቀ ፎቶግራፍ የታተመበት ቲሸርት ላይ ከስሩ የአማራ ሕዝብ አሸባሪ አይደለም የሚል ጽሑፍ ለብሳ ሰልፉን ሲመሩ ከነበሩ ሰዎች አንዷ ነች እና እንዲሁም ይህ ለሰልፉ ሰላማዊነት ምንም ችግር ሳይፈጠር መግባት የልጅቷ አስተዋጽኦም ራሱ የሚጠቀስ ነው እና እቺ ልጅ ከዚህ ውስጥ ግን ያደረገችው ነገር አልነበረም። ትላም መንገድ ላይ በሞተር እየሄደች ወደ ሳንጃ አካባቢ እየሄደች ነው አፍኖ ወስዷታል እና አሁንም ንጹሐንን የማናፍሰን መንግስት ምን አስቦ እንደሆነ ግልጽ አይደለም፣ ግን እየተካሄደ ነው በቃ እና ህዝቡ ቀስ በቀስ ልጆች እየተወሰዱ ናቸው በየቦታው። አንዳንዴ ወጣቶች እየወሰዱ ነው ያሉን ትላልቅ ሰዎችን ጭምር ባለሀብቶች የሚባሉት ሁሉ ወስዷል። ለምሳሌ ጃን ተከል ሆቴል ባለቤት አቶ ተመስገን ስታርገው መጥቀስ ይቻላል።
የአማራ ክልል መንግስት ቃል አቀባይ አቶ ንጉሱ ጥላሁን አድማው በጫና ነው የተጠራ ይላሉ።
ሰዎች ወደ ዕለታዊ እንቅስቃሴያቸው ለመግባት ሲሞክሩ ጫና የሚያሳድሩ ማስፈራሪያ የሚሰጡ ወደ ተግባራዊ እንቅስቃሴ የሚገቡ አካላት በመረጃ ላይ ተመስርቶ ቁጥጥር ስር ላይ ውለው ለህግ ቀርበው ተጠያቂ የሚሆኑበት በአጠቃላይ መንግስት የህግ የበላይነትን የሚያስጠብቅበት እና የህብረተሰቡን ደህንነት የሚጠብቅበት ከስጋት የሚያወጣበት ስርዓት ስለሆነ ይሄ በትክክለኛ መረጃ ላይ ተመስርቶ የጸጥታ መዋቅሩ የሚሰራው ስራ ነው። አንድ ግለሰብ፣ አንድ ወጣት በስም የተጠቀሰ ወይ በስም የተጠቀሰች በምን አግባብ ተያዘ፣ ለምን ተያዘች፣ ለምን ተያዙ የሚለውን የእያንዳንዱን ወጣትና የእያንዳንዱን ከተማ አካባቢ ዝርዝር የግለሰብ መረጃ አሁን ባለው ሁኔታ ትክክለኛ መረጃ ባለበት ሁኔታ ነው የምንሰጠው ማለት ነው። የተያዙ ወጣቶች ይኖራሉ፣ ግን እያንዳንዱ በስም የተጠቀሰ ወጣት ወይ ተጠርጥሮ ወደ ህግ የሚቀርብበት አለዚያ ደግሞ ተሳስቶ ተደነጋግሮ በጊዜያዊ ሁኔታ ጥፋት የፈጸመ ከሆነ የህግ የበላይነትንና ሰላማዊ የትግል አግባብን የተመለከቱ ስልጠናዎችና ውይይቶች የሚደረጉበት አካሄድ ስለሆነ የእያንዳንዱን ግለሰብ ጉዳይ የጸጥታ መዋቅሩ ፖሊስ ትክክለኛ መረጃ ሊሰጥ ይችላል። በምን አግባብ፣ መቼ፣ እንዴት የሚለውን ማለት ነው። ስለዚህ ምናልባትም ከትራንስፖርት አገልግሎት ይሁን ከሆቴል ይሁን ከሱቅ ጋራ የመንግስት አመራሮች በቅርበት እየተወያዩ ነው ያሉት። እያንዳንዱን ትራንስፖርት አገልግሎት ሰጪ መንግስት ዋስትና የሚወስድ መሆኑን እና ህግ የሚያስከብር ስለሆነ ፈቃድ እስካወጣን ድረስ አገልግሎት የሚሰጠው መሆኑን የሚመስጠት የሚገባው መሆኑን ውይይት እየተደረገም አገልግሎት ውስጥ እየገቡ ነው። ነገር ግን መንግስት እያንዳንዱን ለምሳሌ በባህር ዳር ከተማ ውስጥ ያሉትን በሺዎች የሚቆጠሩ ባጃጆች፣ በሺዎች የሚቆጠሩ ፖሊሶችን አስከትሎ እያስጠበቀ አገልግሎት እንዲሰጡ አያደርግምም፣ አላደረገምም። ላድርግ ቢልም የሚቻለም አይደለም። ከአመክንዮም የወጣ ነው ማለት ነው እና እውነታውም ይሄ አይደለም።
በጎንደር ከተማ የታክሲ አሽከርካሪ እንደሆነ ለገለጸልኝ ወጣት ይህንን አድማ ያደረጋችሁት ምን ጠብቃችሁ ነው? ማን ነው በዚህስ የሚጎዳው? በሚል ጠይቄው ነበር።
እኛ የጠበቅነው እንግዲህ መንግስት ኢኮኖሚው ይደቃል የሚል ግምት አለኝ። ደግሞ ነው በቃ መንግስት በዚህ ነገር የሚያገኘው ነገር የለም። እኛም ተጎድነን ይሻላል። ከ25 ዓመት በአምስት ቀን እኛ ምንም የምንጎዳው ነገር የለም። 25 ዓመት ደማችን መጥቶናል። 5 ቀን ማለት ለኛ ምንም ማለት አይደለም። የራሱ ጥፋት ነው። በጥያቄ ተጠይቁ የማይመልሰው ነገር ነው። የራሱ ጥፋት ነው። 5 ዓመት ላይ ቀሰቀሰን እስከ ዛሬ 5 ዓመት ተኝተናል። በቃ
በአማራ ክልል በጎንደር ከተማ 5 ቀን በተነሳው ተቃውሞ እስካሁን የበርካታ ሰዎች ህይወት ማለፉን፣ ንብረት መውደሙን፣ ሰዎች መታሰራቸውን ስንዘግብ መቆየታችን ይታወሳል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ኮንሶ ዛሬም አልተረጋጋችም። የመንግስት ሹማምንት ህዝቡ በሚቀጥሉት ቀናት ለስብሰባ እንደሚጠራ እያወጁ መሆናቸውን አንድ የኮሚቴ አባል ተናግረዋል። ትናንት ተገደሉ ከተባሉት መካከል የአንዱ ሰው ቀብር መከናወኑንም የኮሚቴው አባልና አንድ የቅርብ ዘመድ ለቪኦኤ ገልጠዋል። መንግስት ሁኔታዎች ተረጋግተዋል ነው የሚለው። መለስካቸው አማ ዝርዝሩን ይዟል።
በደቡብ ብሔራዊ ክልላዊ መንግስት በኮንሶ ወረዳ አንዳንድ ቀበሌዎች ከጳጉሜ 5 2008 ዓ.ም ጀምሮ የተቀሰቀሰው ግጭት አንዳንድ ቀን ቀዝቀዝ፣ ሌላ ቀን ደግሞ ጋል የሚል ቢመስልም አንድ ወጥ አዝማሚያ የሚያሳይ ሆኖ አልተገኘም። የኮንሶ ህዝብ ወክለናል ከሚሉት 23ቱ የኮሚቴ አባላት አንዱ አቶ ገመቹ ገንሴ በትናንትና ዕለት የመከላከያ ሰራዊት፣ የደቡብ ክልል ልዩ ኃይልና የፌዴራል ፖሊስ በሁለት ቀበሌዎች ላይ የተኮሱት 23ቱ የኮሚቴ አባላትን ለመያዝ በሚል ምክንያት ወደ ቀበሌዎች ሲገቡ ህዝቡ የተቃውሞ ድምፅ በማሰማቱ ነበር ብለዋል። ዛሬም የመረጋጋት ምልክት አይታይም ይላሉ አቶ ገመቹ።
ኮንሶ ላይ አሁንም ቢሆን የተረጋጋ ነገር የለም። በተለይ ትናንትናው ተኩስና ሞት ቁስለት በኋላ የተረጋጋ ነገር የለም። ምክንያቱም አሁን እነዚያ የቀሩት ሁለት ግለሰቦች ትናንትና ቆስሎ ሐኪም ቤት ከራት ዲስትሪክት ሆስፒታል ተኝቶ የነበረ ቁስለኞች ከአቅማቸው በላይ ስለሆነ ወደ 40 ምንጭ ሆስፒታል ተወስዷል። እነዚህም ያው ሞት አፋፍ ላይ እንደሚገኙ ነው የደረሰን መረጃ የሚያሳየው።
የአሜሪካ ድምፅ ሬዲዮ ቀደም ሲል የደቡብ ብሔራዊ ክልላዊ መንግስት ቃል አቀባይ ወይዘሮ ሂክማ ሀይረዲንን አናግሯቸው የችግሩ ምንጮች የራሳቸውን የኮንሶ ህዝብ ወኪሎች ነን ብለው የሚጠሩት 23ቱ ሽፍቶች መሆናቸውንና አሁንም በኮንሶ ነገሮች እየተረጋጉ መሆናቸውን ገልጸው ነበረ።
ህዝቡ እነዚህ አካላት እስከዛሬ አፍነውናል፣ ገላውናል፣ በቃ ይብቃ። ስለዚህ መንግስት የለም ወይ? መንግስት ለምንድን ነው ገብቶ እነዚህ ላይ እርምጃ ማስደው እርምጃ ሊወስድ ይገባል ተብሎ ከወጣቶችም ከሴቶችም አጠቃላይ ከህብረተሰቡ ጋር ውይይት እየተደረገ ነው። ይህ ሲባል አጠቃላይ ሁሉንም እዛ ኮንሶ ላይ ያለውን ቀበሌ ሁሉ ጨርሰናል ማለት አይደለም። በየቀኑ በየቀበሌ ውይይት እየተደረገ ህብረተሰቡ የወጡትም ወደ አካባቢያቸው እንዲመለሱ እየተደረገ ያለበት እና በጉዳዮች ላይ መግባባት እየተደረሰ ነው ያለው። ያው ሰላም የማስጠበቁ ስራ አሁን ኦልሬዲ ያቋረጠውም ሲቪል ሰርቫንትም ካለ ወደ ስራ እንዲገባ ጭምር እድሎች ተፈጥረዋል።
በአቶ ገመቹ አስተያየት ያለመረጋጋቱ ሌላው ምንጭ የመንግስት ስራ፣ በዚህም አማካይነት ለህዝብ የሚቀርቡ አገልግሎቶችን ለማስጀመር መንግስት እየወሰደ ነው ያሉትን እርምጃ ነው።
በትላንትና ሁለት የመንግስት ሰራተኞችን ስራ ግቡ ብለው ሰርተው እንደነበረና ሰራተኞች እንዳልገቡ ተረጋግጧል። ዛሬም የተወሰኑ ጥቂት ሰራተኞችን ከቤት አፍኖ በመኪናቸው በመውሰድ የግድ ስራ ለማስገባት ሙከራ አድርጓል።
ትናንት በነበረው ግጭት ሳቢያ ህይወት ማለፉ ይታወሳል። በዕለቱ ህይወታቸው ካለፈ ሁለት ሰዎች የአንዱ ማለትም የአቶ ሳጎያ ቹቻ የቀብር ስነ ስርዓት ዛሬ መፈጸሙን ወንድማቸው እንደሆኑ የሚናገሩት አቶ ካምቢሮ ጋሜ ኦርማሌ ለቪኦኤ ተናግረዋል። አቶ ገመቹ በዚህ ዙሪያ ያለውን አጠቃላይ ሁኔታ አብራርተውታል።
በትናንትና ዕለት ከሞቱት ሁለት ሰዎች መካከል የአንዱ አስከሬን ተገኝቷል። ሰፈሩ ስለገደሉት የቀብር ስነ ስርዓቱ ዛሬ ተፈጽሞለታል። ነገር ግን የሁለተኛው ሟች አስከሬን ከሰፈር አውጥቶ ሰዎችን ሲያባረሩ ሲሸሽ መንገድ ላይ በጤት መጥተው ስለገደሉት ወዲያውኑ በሽራ ጠቅልሎ የወሰዱት የሆነ አንድ ቦታ ላይ አስቀምጦ ነበር። ሰዎች አስከሬኑን ለመውሰድ እና ለመለየት ፈልጎ ቢጠጉም አፈራርቶ ስለመለሱ ማግኘት አልተቻለም። ስለዚህ ይህ ሰው ይህ አስከሬን አሁን የት ጋር እንዳስቀመጡት ወይ ደግሞ እንደጣሉት አይታወቅም።
በሚቀጥሉት ቀናት በአካባቢው የሚፈጠረውን ሁኔታ ተከታትለን ለማቅረብ እንሞክራለን። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ መጨረሻው የመጽሔቱ ትንታኔ ርዕስ እንሻገራለን። ወዲህ ወደ ዩናይትድ ስቴትስ ያመጣናል። በዩናይትድ ስቴትስ ሙስሊም አሜሪካውያን ብዙ ጊዜ የሚታዩት የሪፐብሊካን ፓርቲው ደጋፊ ተደርገው ነው። በአሁኑ ጊዜ ታዲያ ይበልጥ ወደ ዲሞክራቶቹ እያዘመሙ መጥተዋል ይላል። በመጪው ህዳር ፕሬዚዳንታዊ ምርጫ ላይም ለዲሞክራቷ ሂላሪ ክሊንተን ይሆናል ድምፅ የሚሰጡት ተብሎ ተጠብቋል። ባልደረባችን ማሱድ ፋርቬር ለአሜሪካ ድምፅ ያጠናቀረውን ዘገባ ሰለሞን ክፍሌ ያቀርበዋል።
እዚህ ከዋሽንግተን ዲሲ ወጣ ብሎ የሚገኘው መስጂድ ከዲሞክራቲክ ፓርቲው ጠንካራ ይዞታ በጣም ርቆ ነው ያለው። ፎልስ ቸርች ቨርጂኒያ በሚገኘው በዳር አልሂራጅ መስጊድ የሚሰባሰቡ አማንያን አብዛኞቹ በአንድ ወቅት ድምፅ የሰጡት ለሪፐብሊካን ነው። ዛሬ ግን ለዋይት ሀውስ ቤተ መንግሥት በሚካሄደው ፕሬዝደንታዊ ውድድር ተቀናቃኛቸውን ሪፐብሊካን ዶናልድ ትራምፕን ለማስቆም ሲሉ ብቻ ድምፅ የሚሰጡት ለሂለሪ ክሊንተን እንደሚሆን ይናገራሉ። አዝሚ ረህማን አንደኛው ሙስሊም አሜሪካዊ መራጭ ናቸው።
ሁላችንም
አንድ አይነት አስተሳሰብ ያለን ይመስለኛል። በእኛ ላይ እየተካሄደ ያለውን የፕሮፓጋንዳ ዘመቻ ከተመለከትን በዚያ የምንስማማ አንሆንም።
It's critical that we don't bring Islamophobia to the White House. So I think that's why
የእስልምና እምነት ተከታይ ፍራቻ ወደ ዋይት ሃውስ እንዳይገባ ማድረጉ ወሳኝ ነው። ለዚህም ይመስለኛል ሙስሊሞች ሁሉ ለመምረጥ ያልተመዘገቡ ካሉም ተመዝግበው የዲሞክራቲክ ፓርቲውን እጩ እንዲመርጡ የምንፈልገው።
የዳር አልሂራጅ መስጊድ ወጣቶች አስተባባሪ ፋዚያ ዲን በበኩላቸው በየአርቡ ጸሎት ላይ በበጎ ፈቃድ የተሰማሩ ወጣቶች ሴት መራጮችን እንዲመዘግቡ ይጠይቃሉ። በዚህ ዘመቻ በመላ ዩናይትድ ስቴትስ 1 ሚሊዮን ሙስሊም መራጮችን ለመመዝገብ ታቅዷል። ሲስተር ፋዚያ ድምጻቸውን ከፍ አድርገው የሚያስተላልፉት መልእክት ደግሞ ቀላል ነው።
This is an important year. Well, you have Clinton.
ይህ ዓመት ወሳኝ ዓመት ነው። በአንድ በኩል ክሊንተን ቀርበዋል፣ በሌላ በኩል እኚህ ትራምፕ የሚባሉ እብድ ሰው ይገኛሉ። ለዚህ ነው እጅግ አስፈላጊ ዓመት ነው ያልኩት። እኛ ድምጽ ካልሰጠን፣ በምርጫው ካልተሳተፍን ትራምፕ ወደ ቤተ መንግስቱ ሊገቡ ይችላሉ።
አብዛኞቹ በዩናይትድ ስቴትስ የሚገኙ ሙስሊሞች እንደ ጋያና ተወላጁ ሙስሊም አሜሪካዊ ስደተኞች ናቸው። የሕዝብ መለኪያ አስተያየቶች ካሉት 3.5 ሚሊዮን ሙስሊም አሜሪካውያን አብዛኞቹ ይበልጥ ያዘነበሉት ወደ ዲሞክራቲክ ፓርቲው ነው። ተራማጅ አስተያየቶችም አሏቸው። እንደ አውሮፓውያኑ የዘመን አቆጣጠር በ2000 ዓ.ም ሙስሊም አሜሪካውያን ግልብጥ ብለው ወጥተው ድምፅ የሰጡት ለጆርጅ ደብልዩ ቡሽ እንደነበር ይታወሳል። የዚያን ዓመቱ ፕሬዝደንታዊ ምርጫ የተለየ ነበር ይላሉ የጆርጅ ታውን ዩኒቨርሲቲ መምህሩ ጆን ኤክስፖዚቶ።
ሂስቶሪካሊ ዘ ዴሞክራቲክ ፓርቲ ዋዝ ሲን ማች ሞር አዝ አ ፓርቲ ኦፍ ፒፕል
በታሪክ እንደምናየው ዲሞክራቲክ ፓርቲው እንደ ሕዝብ ፓርቲ ነው ይቆጠር የነበረው። ይበልጥ አሳታፊ፣ ከሪፐብሊካን ፓርቲውን በተሻለ ሁሉን የሚያሳትፍ ተደርጎ ነው የሚታየው። አሁንም ያ አመለካከት ያለ ይመስለኛል በብዙዎች ዘንድ።
ሙስሊም አሜሪካውያንን በተለይ ወደ ዲሞክራቲክ ፓርቲው በገፍ እንዲጎርፉ ያደረገው ምክንያት የሪፐብሊካን ፓርቲውን ወክለው የቀረቡት ዶናልድ ትራምፕ በየጊዜው የሚናገሩትና የሚሰጡት አስተያየት በብዙዎች ዘንድ ጸረ ሙስሊም ተደርጎ መቆጠሩ ነው። ምንም እንኳ የሙስሊም አሜሪካውያኑ ድምፅ አነስተኛ ቢመስልም ታዲያ ሙስሊሞች በብዛት በሚኖሩባቸው የዩናይትድ ስቴትስ ልዩ ልዩ ክፍለ ግዛቶች ማለት በፍሎሪዳ፣ በኦሃዮ፣ በቨርጂኒያ፣ በሚሽገንና በፔንሲልቬንያ ለውጥ ሊያመጡ እንደሚችሉ ይታመናል። ፋዚያዲን እንዲህ ይላሉ።
It could be the Muslims in that swing state would make the difference. That 1% again is going to
በነዚህ ክፍለ ግዛቶች ያሉ ሙስሊሞች ለውጥ ሊያስገኙ ይችላሉ። በተለይ የምርጫ ውጤት በሁለቱ ተወዳዳሪዎች መካከል በጣም ከተቀራረበ 1% ድምጽ እንኳን ከፍተኛ ለውጥ ያመጣል።
የፖለቲካ ምሁራን ግን የሙስሊም አሜሪካውያኑ ማህበረሰብ ወደፊት እያደገ ሲሄድ የፖለቲካ እምነታቸውም ይበልጥ እየሰፋ ይሄዳል፣ ያም ለዲሞክራሲና ለማህበረሰቡ ጠቀሜታ ይኖረዋል ሲሉ በጆርጅ ታውን ዩኒቨርሲቲ መምህሩ ጆን ኤስፖዚቶ ያስረዳሉ።
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ እስከ ምሽቱ 4 ሰዓት አብረን እናምሻለን። ስርጭታችን እስከ ምሽቱ 4 ሰዓት እንደገና ይቀጥላል። አሁን በነጻው የስልክ መስመር 202 205 9942 የውስጥ መስመር ማለት ኤክስቴንሽን 14 ከተቀበልናቸው አስተያየቶች ለዚህ ሰዓት የመረጥነው አለ ነው።
ከላይ ስለዚህ አሉላ ከሁለት እንግዶች ጋራ የኢትዮጵያ ሁኔታ እየተባባሰ እንደሄድ ምን መፍትሄ ያስፈልጋል ለሚለው አሳባቸውን ጠይቆ ነበርና ዶክተር አሰግድ ያለው አስተያየት አስደንቆኝ ነው። መፍትሄው የሽግግር መንግስት ወይም ደግሞ የአላደራ መንግስት ነው ብሎ ሲያበቃ፣ ለምሳሌ በዲሞክራሲ ሀገሮች እንደሚደረገው የብሬግዚትን ጠቅሶ በብሪቲሽ ጠቅላይ ሚኒስትር ሪዛይን በማድረጉ በጣም እንደ ምሳሌ አርጎ አቅርቦታል። በብሬግዚት ፕሮሰሱም ሆነ ውጤቱ ከኢትዮጵያ እነሱ ከሚሉት ባላደራ ጋር ምንም ይገናኝ አይደለም። አንደኛ ሪፍረንደም ኢትዮጵያ ውስጥ አልተካሄደም፣ እንግሊዝ ተካሄዷል። ሁለተኛ ጠቅላይ ሚኒስትሩ ቢወርድም ፓርቲው በስልጣኑ ነው ያለው፣ ምክትሏ ናት የወሰደችው ወይም እዛው የፓርቲው አባል የሆነችው። አቶ ኃይለማርያም ወርደው አቶ ደመቀ የሆኑ ቢሉ ኖሮ ያስኬዳል። ግን መጥቀስ የነበረባቸው እነ ሶሪያን፣ እነ ሊቢያን፣ እነ ኢራቅን፣ እነ ዩጎዝላቪያን፣ እነ ዩክራይንን ነበረ። ግን ያ የፈራረሰና ውጤት የሌላቸው ስለሆኑ የማይሄደውን ከማይሄደው ጋራ ማመሳሰል ነው። እኔ መፍትሄ የሚመስለኝ ይልቅስ ምርጫ ይካሄድ እንደገና፣ ምርጫው ደግሞ አስተማማኝ እንዲሆን ደግሞ ነጻ የሆነ ታዛቢ ይመደብ ማለት አንድ ነገር ነው።
ሰላም ጤና ይስጥልኝ ዜጎች፣ እንደምንድን ናችሁ? ዛሬ አስተያየት መስጠት የምፈልገው በአገራችን ወቅታዊ ጉዳይ ላይ ነው። መፍትሄዎች እያሰብኳቸው ነው። የመጀመሪያው መፍትሄ የማስበው የሃይማኖት አባቶች፣ የአገር ሽማግሌዎች፣ ታዋቂ ግለሰቦች በጋራ በመሆን አገርህን ጣልን የሚል ቲም በመፍጠር በመንግስትና በህዝብ መካከል የተፈጠረውን ችግር ለመፍታት ጥረት ሲያደርጉ። ሁለተኛው ቁልፍ ጉዳይ ያለው በኢህአዴግ እጅ ውስጥ ነው። ኢህአዴግ አንደኛ ለህዝቡ ጠቃሚና ወሳኝ የሚባሉ ለውጦችን በአፋጣኝ ለማምጣት የሚከተሉትን ነገሮች ማድረግ ያለበት ይመስለኛል። አንደኛ በህዝቡና በመንግስት መካከል የተፈጠረው ነው ችግር የመልካም አስተዳደር ፕሮብሌም መኖሩ ነው። ይህንን መልካም አስተዳደር ፕሮብሌም ለመፍታት ጥረት ማድረግ አለበት። ሁለተኛ የታሰሩ እስረኞችን መፍታት አለበት። ሶስተኛ ኢህአዴግ ስልጣኑን ሼር ለማድረግ ሬዲ መሆን አለበት። የኢትዮጵያ ህዝብ በመቻቻል እና በመከባበር አብሮ መኖር የሚያውቅ ህዝብ ነው። ኦሮሞ፣ አማራ፣ ትግሬ፣ ሌሎችም የኢትዮጵያ ብሔር ብሔረሰቦች በጋራ ለብዙ ዓመታት ኖረዋል፣ ተጋብተዋል፣ ተዋልደዋል። እባካችሁ አንድነታችሁን ጠብቁ እላለሁ። እግዚአብሔር ኢትዮጵያን ይባርካል። ደጀን ባላለው ከካሊፎርኒያ
አስተያየቶቻችሁን ያደረሳችሁ እናመሰግናለን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እሺ፣ ትላንት እዚህ ዋሽንግተን ብዙ መቶ ሺህ የሚቆጠሩ ኢትዮጵያውያን ትውልደ ኢትዮጵያ ሰልፍ አድርገው ነበር የኢትዮጵያ መንግስት በመቃወም ማለት ጥያቄያቸውን ለአሜሪካ መንግስት አቅርበው የአሜሪካ መንግስት ሀይ ይበልልን ነው ነገሩ። ያንን ጥሩ አድርገህ ዘግበሃል አሉላ። ግን አስተባባሪዎቹን የመንግስትንም ምላሽ ልታመጣ ለዛሬ ቃል ገብተህ ነበር።
ልክ ነው አዲሱ፣ ቃል ገብተናል። ባጭሩ ለማስተዋወቅ ከአስተባባሪዎቹ አንዱን አግኝቻለሁ፣ ዶክተር አክሎግ ቢራራ። በሌላ ጊዜ በምጣኔ ሀብት ባለሙያነታችን ነው የምናገኛቸው። አነሳለሁ መግቢያ ላይ የኢትዮጵያ መንግስት ወኪል በዚህ በዩናይት ስቴትስ ያለውን ኤምባሲም ደውዬ አነጋግሬያለሁ። ለጊዜው በዚህ ጉዳይ ለእኛ ያቀረበ ቀጥታ ጥያቄ ስለሌለ የምንሰጠው መልስ የለም ብለዋል። ወደፊት ግን በአሁኑ የኢትዮጵያ ወቅታዊ ጉዳዮች ላይ የሚሽኑ መሪም ሊሆኑ ይችላሉ ሊገኙ የሚችሉበትን ሁኔታ እንደሚሞክሩ ገልጸውልኛል። የፐብሊክ ዲፕሎማሲ ክፍሉ ኃላፊ ይኸው ነው።
አሁን እኛ አላቀረብንም ጥያቄ ነው ያሉት። በነገር ላይ
በቀጥታ ለእኛ የቀረበ ጥያቄ
ተሰላፊዎቹ አላቀረቡም ነው።
እንደዛ ነው ጥያቄው። ዶክተር አክሎግ ቢራራ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አቶ አሉላ።
ከዚህ ቀደም በተለያዩ ፕሮግራሞቻችን ይልቁንም የምጣኔ ሀብት ነክ ርዕሰ ጉዳይ ዙሪያ ኢትዮጵያን የሚመለከቱት ያይላሉ በፕሮግራሞቻችን ቀርበው ሙያዊ ማብራሪያ በመስጠት ነው የሚታወቁት። ዛሬ ታዲያ ያገኘነው በኢትዮጵያ ጉዳይ ላይ ያተኮረ በትላንትና ዕለት በዚህ በዋሽንግተን ዲሲ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር በዋይት ሃውስ እና በዩናይትድ ስቴትስ ምክር ቤቶች በተካሄደ ሰላማዊ ሰልፍ ከአስተባባሪዎቹ አንዱ መሆኑን ተረድቻለሁ። ለውጭ ጉዳይ ሚኒስቴርና ለምክር ቤቶቹ የቀረበውን ደብዳቤም የመመልከት እድል ገጥሞኛል። በተለይ ለዩናይትድ ስቴትስ ባለስልጣናት ያቀረባቸዋቸውን ዋና ዋና ጥያቄዎች በመመልከት ብንጀምር፣ በህዝብ በቀሰቀሳችሁበትና ባሳተፋችሁበት ሰላማዊ ሰልፍ ምንድን ነው እውን ማድረግ የፈለጋችሁት?
መጀመሪያ ይሄ እድል ስለገጠመኝ በጣም አመሰግናለሁ። እንግዲህ ይሄ በጣም ያልተጠበቀ ብዙ ህዝብ የተገኘበት ሰላማዊ ሰልፍ ዋናው ትኩረቱ ምንድን ነው? የአሜሪካ መንግስት የኢትዮጵያ መንግስት ወዳጅ እንደመሆኑ መጠን ከፍተኛ ኢንፍሉዌንስ አለው፣ ጫና ሊያደርግ ይችላል። መንግስት ለመንግስት የሚሰጠው እርዳታ ዋናውን እና ከፍተኛውን ደረጃ የያዘው የአሜሪካ መንግስት ነው። የአሜሪካ መንግስት ደግሞ ብዙ ዘገባዎች እያደረገ የሚደረገው ሰብአዊ መብት ገፈፋ፣ እልቂት እና በጣም አደገኛ የሆነ ሁኔታ ያውቀዋል በሚል እንግዲህ ለባለስልጣናት አቤቱታ ማቅረብ አለብን የሚል ነው። የሰልፉ ዋና አላማ እሱ ነው። ብዙ ሰዎች ብዙ ጊዜ ወስደው ብዙ ድርጅቶች ይህንን ሰላማዊ ሰልፍ ስኬታማ ለማድረግ ሞክረዋል። እንግዲህ የተጠየቁትን አጠቃላይ ጥያቄዎች ወይም አቤቱታዎች አንደኛ ግድያውና አፈናው መቆም አለበት፣ አለያ ግን ለአገሪቱ በጣም አደገኛ ነው የሚል ነው። ይሄ እንዲቆም ከተባለ በኋላ ደግሞ አሜሪካ ምንድን ነው ለማድረግ የምትችለው? የአሜሪካና የኢትዮጵያ ግንኙነት የዛሬ 113 ዓመት በፊት የተጀመረ ነው እና አሁን አሜሪካ የምትከተለው ፖሊሲ በተለይ በሚሊተሪ በኩል የምታደርገው እርዳታ፣ ደህንነት በኩል የምታደርገው እርዳታ፣ አደጋን ለመከላከል የምታደርገው እርዳታ ሁሉ በጣም በጣም ለዚህ ላለው አፈና ግብዓት እያደረገ ነው። ስለሆነም አቤቱታችን ትኩረት የሰጠው እዚህ ላይ ነው እና ሁለቱን የመንግስት አካላት ማለትም ህግ የሚያወጣውን ክፍል ኮንግሬስ እና የህግ አስፈጻሚውን ክፍል ማለትም ስቴት ዲፓርትመንቱን ነው ትኩረት የሰጠ ነው። የስቴት ዲፓርትመንቱን ደብዳቤ እናንተም እንደመዘገባችሁት ይህንን ስብስቡ አማካይነት አደራውን ተቀብዬ ለጸሐፊዋ ያቀረብኩት ሴክሬታሪ ኦፍ ስቴት ጆን ኬሪ ጸሐፊ ነው። ይህ ሁኔታ እንዳይቀጥል አድርጉልን የሚል ነው።
መልካም። እርሶም በጠቀሱ ለውጭ ጉዳይ ሚኒስትር ጆን ኬሪ ጽህፈት ቤት በቀረበው ደብዳቤያችሁ የተነሱትን ጎላጎላ ያሉትን እናንሳል። በኢትዮጵያ ዘመን አቆጣጠር መስከረም 3 ቀን ተፈጸመ ያላችሁትን፣ በባህር ዳር 6000 ወጣቶች የታሰሩበትን፣ በኮንሶ መንደሮች የተቃጠሉበትን ሁኔታዎች ተጠቅሱና በጎንደር በዩኔስኮ የተመዘገበ ታሪካዊ ገበያ የተቃጠለበት እንገልጻችሁ፣ ይህ ሁኔታ ከቀጠለ በጣም አሳስቦናል። ኢትዮጵያ ቀጣዩዋ ሶማሊያ፣ ሶሪያ፣ የቀድሞዋ ዩጎዝላቪያ ወይም ሩዋንዳ እንዳትሆን ስጋት አለን የሚል ነገር አስብራችኋል። በእርግጥ ያን ያህል የሚያሳስብ ሁኔታ ተደቅኗል ብለው ያምናሉ? እርስዎና መሰሎቹ ህብረተሰቡን በትላንትና ዕለት ቀስቅሳችሁ አደባባይ ወጣችሁት።
ጥሩ ጥያቄ ነው። እንግዲህ መረጃዎች ለማግኘት ኢትዮጵያ ውስጥ በጣም አስቸጋሪ ነው። ምክንያቱም መገናኛ ብዙሃን የተዘጋበት ሀገር ነው። የውጭ ሀገር በተለይ የአሜሪካ መገናኛ ብዙሃን አይሳተፉበትም። አልጀዚራ አይሳተፍበትም።
ዘገባዎችን መዘገብ አይፈቀድላቸውም እያሉ ነው።
አይፈቀድላቸውም። ስለማይፈቀድላቸው የሚገኘው መረጃ ከሰው ነው። ሰው የሚናገረው ደግሞ እንደሚታወቀው በጎንደር ያለው ህዝብ በተከታታይ ላለፉት 2 ወራት እየታገለ መሆኑ ይታወቃል። የገበያው የታወቀው ከመርካቶ ገበያ ውጪ ከፍተኛ ገበያ ነው ተብሎ እኔ ወጣት በነበርኩበት ትምህርት ቤትም በሄድኩበት ጊዜ ይሄ ገበያ በጣም ከፍተኛ ገበያ ነበር።
እርስዎ በአካባቢው ነበሩ፣ ያውቁታል?
አዎ፣ እዚያ ነው 2ኛ ደረጃ ትምህርት ቤት የሄድኩት ጎንደር ነው። በጣም የታወቀ ነው። የገጠሩ ህዝብ ወደ ከተማ ይመጣል። ከተማው የሚሸምተው እቃ የሚሸምተው ከዚያ ነው። እንደ አጋጣሚ ሆኖ ብዙዎችን ሱቆች ያካሄዱት የነበሩ ደግሞ የእስልምና ሃይማኖት ተከታዮች ወንድሞቻችንና እህቶቻችን፣ ጎረቤቶቻችን፣ ዘመዶቻችን ናቸው እና ይሄ ገበያ የታወቀ ገበያ ነው። የኢኮኖሚ አውታር ነው። ገበያ የሌለው ህብረተሰብ እንዴት ብሎ እንደሚኖርም ለማሰብ በጣም ያስቸግራል። ስለዚህ ይሄ ገበያ ተቃጥሏል። ማን አቃጥለው የሚለው ሊያከራክር ይችል ይሆናል። ነገር ግን ማን ያቃጠለው የሚለውን ክሊንቶም ሲቃጠል ማን አቃጠለው እያን ልንኖር አንችልም። ግን መቃጠሉ ሀቅ ከሆነ ይህ አደጋ አለው የለውም የሚለው ነው። ወጣቶች እየታፈኑ የሚሄዱበት የማይታወቅ ከሆነ ይሄደጋለው የለውም የሚል ነው። በኮንሶ 1500 ቤቶች ናቸው የተቃጠሉ። ማን አቃጠሉ የሚለው አይደለም። ይሄም ቃጠል ከሆነ መንግስት አለ የለም የሚለውም ራሱ አጣያቂ ይሆናል አይደለም? ስለዚህ እነዚህ ሁሉ በድምራቸው አደጋ ያሳያሉ የሚል ነው።
ዶክተር አክሎግ በርካታ ጥያቄዎች ተፈጽሟል ያላችኋቸውን ሁኔታዎች የዘረዘረ ጽሑፍ ነው ቀደም ብለን ደጋግመን ያነሳነው። ይህ ለውጭ ጉዳይ ሚኒስትር ጆን ኬሪ ያቀረባችሁት በአንዱ መረጃችሁ ግዙፉን የውጭ እርዳታ ዓለም አቀፍ እርዳታ ከምታገኝ አገር አንዷ መሆኗን ኢትዮጵያን ገልጻችሁ ባለፈው ሩብ ምዕተ ዓመት ውስጥ $40 ቢሊዮን በላይ ያገኘችው እርዳታ በአገሪቱ ያለውን ስር የሰደደ ድህነት ለመቅረፍ ያደረገው የለም ስትሉ ትጠይቃላችሁ። እርዳታ ብቻውን ያደረገው ነገር የለምና $500 በነፍስ ወከፍ ገቢ ያለበት አገር ሁኔታውን የለወጠ አይደለም ይሄ እርዳታ። አሁን ደግሞ ያለው ይልቁንም ለጥፋት እየረዳ ነው የሚል መንፈስ ያለው ሀሳብ ነው በጽሁፋቸው የሰፈረውና በኢትዮጵያ ያለው ቀደም ብለው የዘረዘሩት ሁኔታ እንዲለወጥ በምን መልኩ ወደ ተሻለ አዝማሚያ ይሄ አሁን ያለው ሁኔታ እንዲለወጥ ተስፋ ታደርጋላችሁ?
በጣም ጥሩ ጥያቄ ነው። አንደኛ እኔ የእድገት ተማሪ ነኝ፣ የእድገትም አስተማሪ ነኝ። ፕሮፌሰር ሁኜ አስተምሬያለሁ። የፖለቲካ ኢኮኖሚ ነው ዋናው ትኩረቴ። በሌሎች ሀገሮች እንደሚታየው ሁሉ በኢትዮጵያም የእድገት ዋና መሰረት ህዝብን ማዕከል ያደረገ እድገት ነው። ዘላቂነት የሚኖረው ተሳትፎ ሲኖር ነው፣ ድምፅ ሲኖር ነው፣ አግባብ ባለው መልክ ሚዛናዊ የሆነ የእድገት ውጤት ስርጭት ሲኖር ነው። በኢትዮጵያ ይሄ አይታይም። ቢታይ ኖሮ ብዙ ወገኖቻችን በየቀኑ ወደ ውጭ ሀገር አይሰደዱም ነበር። በተለይ ወጣቶች የስራ እድል ይገኝ ነበር፣ የአቅርቦትና የፍላጎት ሁኔታ ይግባቡ ነበር። አልተግባቡም። ስለዚህ ህዝብን ማዕከል ማድረግ አለበት የሚል እምነት ነው በበኩሌም ያለኝ። ብዙዎች ኢትዮጵያውያን ምሁራንና ትችት የሚያቀርቡት ሁሉ የሚናገሩት ይሄ ነው እና ይሄን ለማድረግ ደግሞ አንድ አይነት ሁሉንም የሚያሳትፍ የፖለቲካ ስርዓት ያስፈልጋል። አንድ ፓርቲ 25 ዓመት ከገዛ በኋላ ራሱን እኮ መጠየቅ አለበት። ለምንድን ነው ህዝብ የሚነሳው? ለምንድን ነው ወጣት የሚሞተው? ለምንድን ነው የምንገለው? ለምንድን ነው የምናሳድደው? ለምንድን ነው የሚሰደደው? የሚሉት ሁሉ እነዚህ ጥያቄዎች ከፊታችን የተደቀኑ ናቸው። ሰው በአገሩ ተከብሮ ሰብእነቱ ተቀብሎ የህግ የበላይነት ኑሮ እንደ ልቡ ለመንቀሳቀስ የሚችልበት ስርዓት መኖር አለበት። ይሄ ስርዓት ማድረግ ያለበት አንደኛ ህዝብን ማዕከል ማድረግ አለበት። ህዝብን ከህዝብ ጋር መታረቅ አለበት። ከህዝብ ጋር ተጣልቷል። ሌሎች የሚያገባቸውን የፖለቲካ ፓርቲዎች ሁሉ ሰብስቦ አንድ አይነት የሽግግር መንግስት መመስረት ያስፈልጋል። ይህ እኮ ነው። ዝም ብለን ዳርዳሩ ብናየው የትም ልንደርስ አችልም በእኔ ግምት።
ዶክተር አክሎግ ቢራራ በትላንትናው ዕለት በዚህ በዋሽንግተን ዲሲ የተካሄደው ግዙፍ የኢትዮጵያውያን ሰላማዊ ሰልፍ ካስተባበሩ ወገኖችና ማህበሮች መካከል አንዱ ለሰጡን ይልቁንም ደግሞ ለዩናይት ስቴትስ የውጭ ጉዳይ ሚኒስትር ባቀረባችሁት 6 ገጽ ባለው ጽሁፋችሁ መነሻነት ለሰጡን ማብራሪያ አመሰግናለሁ። እግዜር ይስጥልኝ።
በጣም አመሰግናለሁ አቶ አለላ። ቪኦኤንም በጣም አመሰግናለሁ። እግዜር ይስጥልኝ።
ዶክተር አክሎግ ቢራራን እናመሰግናለን በድጋሚ። አድማጮች፣ በመግቢያችን እንደጠቆም ነው ለቀረቡት ውንጀላዎችና ጥያቄዎች የኢትዮጵያ መንግስት ምላሽ ለማግኘት በዚህ ዋሽንግተን ዲሲ ወደሚገኘው የኢትዮጵያ ኤምባሲ ጠይቀን ነበር ወይ ደውለን ነበር። በቀጥታ ለኤምባሲው የቀረበ ጥያቄ ያለመኖሩን ጠቅሰው የመንግስቱን አቋም በተመለከተ ወደፊት በሚቀርቡ ፕሮግራሞች ምላሽ ሊሰጡ እንደሚችሉ ገልጸውልናል። በዩናይት ስቴትስ የውጭ ጉዳይ ሚኒስቴር በኩልም ተመሳሳይ ሙከራዎችን እያደረግን ነው፣ እንደደረሰልን እናቀርባለን። አሁን ሌላ ውይይት ይኖራል።
የጸጥታ ኃይሎች ጨዋ በሆነው የኢትዮጵያ ሕዝብ ላይ ይተኩሳሉ፣ ይገድላሉ የሚሉ ተቃዋሚዎች ተጠያቂዎቹም የመንግሥት የፖለቲካ መሪዎች እንደሆኑ ይናገራሉ። እንዲህ አይነቱን ጥያቄ የሚያነሱት የነውጥ እንቅስቃሴው በቁጥጥር ስር መዋሉ ያልተመቻቸው ናቸው የሚለው ደግሞ የኢትዮጵያ መንግሥት ነው። በኢትዮጵያ ያሉ የተቃውሞ እንቅስቃሴዎችን ተከትሎ በተለያዩ አካባቢዎች የተወሰዱ የኃይል እርምጃዎችና የተገደሉ ሰዎች ጉዳይ እያነጋገረ ነው።
ከአገራዊ የፖለቲካ ድርጅቶችና ተቋማት እስከ አህጉራዊና ዓለም አቀፍ ድርጅቶች የኢትዮጵያ የተቃውሞ እንቅስቃሴና ያስከተለው ጉዳት አሳሳቢ መሆኑን ቀጥሏል። ጉዳዩ አሳሰበን ያሉ የተለያዩ ወገኖች ያወጧቸው መግለጫዎች ያስተላልፏቸው ጥሪዎች በተለይ አንድ ነገር ላይ አተኩረዋል። በተወሰደው እርምጃ በተገደሉ ሰዎች ቁጥር ላይ ደምዳሜ ላይ ከመድረስ የተቆጠበው የአፍሪካ የሰብአዊና የህዝቦች መብት ኮሚሽን ሁኔታው ባስቸኳይ እንዲጣራ ጥሪ አቀርቧል። ከቀሩት ተቋማትና ድርጅቶች የሚበዙት ግን መንግስት ከመጠን ያለፈ የኃይል እርምጃ መውሰዱን ገልጸዋል። በአገር ውስጥ ከመንቀሳቀሱ የተቃዋሚ ፓርቲዎች አብዛኛዎቹም ይህንን አቋም ይጋራሉ። የኦሮሞ ፌዴራሊስት ኮንግረስ ምክትል ሊቀመንበር አቶ ሙላቱ ገመቹ የጸጥታ ኃይሎቹ ያልተመጣጠነ የኃይል እርምጃ ለመውሰዳቸው ጥርጥር የላቸውም።
ኦሮሚያ ውስጥ ከፍተኛ በደል እየደረሰ ነው። ኦሮሚያ ብቻም ሳይሆን ኮንሶ ላይ ያለቁት ሰዎች በጣም የሚያሳዝኑ ናቸው። ጸጥታ ኃይሎች ተኩሶ የገደሉት ነው። ይሄን ህብረተሰብ ምንም ባልታጠቀው ህብረተሰብ መካከል እንደዚህ ወታደር ልኮ ማስገደል ማለት ምን ማለት ነው? ሀገራችን የሚያሳየው ምንድነው? በወታደራዊ ኃይል አገዛዝ እንጂ ሰላማዊ በሆነ ሁኔታ ላይ አይደለም ያለ ነው። መንግስት አለ ብለን የምንደመድመው በሰላማዊ መንገድ ሰላም በሆነ ሁኔታ ህዝብ የሚኖርበት በሰላም ወጥቶ የሚገባበት አገር ሲኖር ነው። ይሄ በሌለበት ሁኔታ ላይ ነው አሁን ያለውና የጸጥታ ኃይሉ የሚወስደው እርምጃ በጣም የከፋ የመረረ ህዝብን በጣም የሚያስደነግጥ ዓለምን የሚያስደምም ነው በጠቅላላ እየተካሄደ ያለውና ስለዚህ ምንም ወታደሩ በጠቅላላው የሚወስደው እርምጃ ዘግናኝ ነው። ያገኙትን ደበድባሉ፣ እንደ እባብ ይቀጠቅጣሉ። አንድ ትልቅ ሰውን እንደገና በዱላ ደብድቡ እንደ እባብ ከተኛ በኋላ እዛ ላይ መምታት ምን ማለት ነው? ኢሰብአዊ የሆነ ሁኔታ ሁሉ እየተፈጸመ ነው።
የጸጥታ ኃይሎች የሚተኩሱት ጨዋነቱ በተመሰከረለት ህዝብ ላይ ነው የሚሉት ደግሞ የመላው ኢትዮጵያ አንድነት ድርጅት ዋና ጸሐፊ አቶ አዳነ ጥላሁን ናቸው። በህዝብ ላይ መተኮስን የግድ የሚል ምንም አይነት ሁኔታ እንዳልነበረም ይናገራሉ።
በጣም እርግጠኛ ሆኜ ነው የምነግርህ፣ አልነበረም። አንድ ሌላውን ተው ደግሞ እሺ፣ ጥሩ እነሱ በሚሉትም እኔ ልመንልህና እንሂድ። ስጋት የሆነ ነገር ቢፈጠርና ንብረት ውድመት ተደረሰ ቢባል ሰውን ያህል ክቡር ነገር ንብረት ጋር እኩል ታያለህ እንዴ? በሰው ላይ እኮ ነው የምትተኩሰው እኮ። ሰው እኮ ነው እየገደልክ ያለው። ንብረት ወደ መብለጥ ተኩሳለህ እንዴ? ሰላማዊ የሆኑ የአድማ መበተኛ ሂደቶችን ነው መጠቀም ያለብህ። ውሃ መርጨትም ብያለሁ፣ ይሄ አስለቃሽ ጋዝን መጠቀም ብያለሁ፣ ሌላ ሌላ እና ጥይት መተኮስም ምን አመጣው ነው? እኛ
የጸጥታ ኃይሎቹ ህይወት ራሱ አደጋ ላይ ነበር ይላሉ የመንግስት ባለስልጣናት። ራሳቸውን ለአደጋ እያጋለጡ ከታጠቁ ሰልፈኞች ጋር ነው የተጋፈጡት ይላሉ።
እንግዲህ መንግስት የራሱን ዲፌንድ ለማድረግ ነው። ይሄ ከሆነ አሁን እኔ የለም አይደለም ብልህም መንግስት ነው ቢልህ እንግዲህ ወኔ ካለው መንግስት በገለልተኛ አካል እንዳጣራ ሲፍቀድ፣ በቃ በገለልተኛ አካል ይጣራ። እኛም ስህተት ካለን ስህተታችንን አድሚት እናደርጋለን። መንግስትም ስህተት ካለው እንድቀበል፣ ይሄን ካለ እውነት ወኔ ካለው በገለልተኛ አካል ይጣራ። ዞሮ ዞሮ ግን ሙሉ በሙሉ አሁን ላለው መተራመስ፣ አሁን ላለው ግድያ፣ አሁን ላለው የህዝብ ሮሮ፣ አሁን ላለው የህዝብ ለቅሶ፣ አሁን ላለው የህዝብ ዋይታ ተጠያቂ ስርዓቱ ነው። የፖለቲካ መሪዎቹ
የኢትዮጵያ መንግስት እንደዚህ አይነት አስተያየቶችን አይቀበልም። በመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ እንዳሉት የጸጥታ ኃይሎቹ በህዝብ ላይ የሚደርሰው አደጋ እየከፋ እንዳይሄድ አድርገዋል።
አንዳንድ የነበሩ ነውጦች አሉ። በሰላማዊ ሰልፍ ሰበብ የነበሩ እንቅስቃሴዎች አሉ። በዚህ ረገድም እነዚህ እንቅስቃሴዎች ከቁጥጥር እንዳይወጡ በሰው ህይወት ላይ የሚደርሰው አደጋ እየከፋ እንዳይሄድ፣ የንብረት ውድመት እንዳይከሰት፣ አጠቃላይ የህብረተሰቡ ሰላም እንዳይናጋ በሚደረጉት እንቅስቃሴዎች ውስጥ ይህን ከማረጋጋት የህዝቡን ሰላም ከማስጠበቅ አኳያ ከፍተኛ ሚና ነው የነበራቸውና በዚህ ረገድ ይህንን በቁጥጥር ስር ለማዋል በራሳቸው ባደረጉት እንቅስቃሴ ይህ ያልተመቻቸው ኃይሎች በትክክል አሉ፣ በግላጭ አሉ። ይህንን ቁጥጥር ስር ከማዋል አኳያ እንዲረጋጋ የማይፈልጉ ኃይሎች አሉ። በዘላቂነት እርስ በርስ እንድንናከስ፣ እርስ በርስ እንድንናቆር፣ የማያባራ ብጥብጥ ውስጥ እንድንገባ የሚፈልጉ ኃይሎች ይሄ ሰላምና መረጋጋት እንዲመጣ አይፈልጉም እና በዚህ ረገድ የጸጥታ ኃይሉ ላይ የሚያነሷቸው አንዳንድ ጥያቄዎች አሉ።
የተቃዋሚ ድርጅቶች ከእንደዚህ አይነቱ ሁኔታ ፖለቲካዊ ትርፍ ለማግኘት ይሯሯጣሉ ሲሉም አቶ መሐመድ ይወነጅላሉ።
ይሄ ፖለቲካ ትርፍ የሚገኝበት ጉዳይ አይደለም። ይሄ የሀገር ጉዳይ ነው፣ የዜጎች ጉዳይ ነው፣ የሰላም ጉዳይ ነው። በተለያዩ አካባቢዎች ላይ የተፈጠሩ ግጭቶች የማርገብ የማረጋጋት ከህብረተሰቡ ጋር ተነጋግሮ ችግሮችን የመፍታት በችግሮቹ ዙሪያ የጋራ መግባባት የመድረስ ህብረተሰቡ የመፍትሄው አካል ሆኖ ከመንግስት ጋር የመስራት ጉዳይ፣ ዲሞክራሲውን የማስቀጠል ጉዳይ፣ ሰላሙን አስተማማኝ የማድረግ ጉዳይ ነው የሚሆነው እንጂ በዚች አጋጣሚ የተወሰነች የፖለቲካ ትርፍ አገኛለሁ ብሎ የመንቀሳቀስ ጉዳይ አይደለም።
እናም መንግስት ስለ ጉዳዩ የሚሰጠው መረጃ የሚጠቅሰው ማሳያ በፖለቲካ ድርጅቶች በኩል ካለው የተለየ ነው። የጸጥታ ኃይሎች በዚህ ግጭት ወቅት ያሳዩት ትግስት ከፍተኛ መሆኑን የገለጹት ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ትናንት የሰማሁት በማለት ምሳሌም ጠቅሰው ነበር።
አንድ ምሳሌ ትላንት የሰማሁት ነበር። አንድ ወጣት በጣም ገንፍሎ መጥቶ መሳሪያ ተሸከመ እንደዚህ ያለ ፖሊስ መጥቶ በጥፊ ይመታል። ፖሊሱ ግድ የለም ለአሁኑ ተሸንፌያለሁ፣ መሳሪያ ይዣለሁ ግን አልመታህም። ከዛ አጠገቡ ያሉ ህዝቦች ናቸው ያንን ልጅ ወስደው ገርፈው የላኩት።
በተመሳሳይ አገላለጽ የሰማሁት ሲሉ ጠቅላይ ሚኒስትሩ ካነሱት ተቃራኒ የሆነ ምሳሌ የጠቀሱት ደግሞ የቀድሞው የኢትዮጵያ ፕሬዝዳንትና በኋላም የተቃዋሚ መሪ ዶክተር ነጋሶ ጊዳዳ ናቸው።
ከደምቢ ዶሎ አንድ ወሬ የሰማሁት አርብ ማታ ሶስት ልጆች ቁጭ ብለዋል፣ 15 16 ልጆች እና ወታደር ነው እዛ አካባቢውን የሚቆጣጠረው እና ወታደሮችን ሲያዩ ይሸሻል። አንዱ ሲሸሽ ይተኮስበትና ይገደላል አርብ ማታ። እነዚህን አይነት ሁኔታዎች ሲታይ የሰው ነፍስ የሰው ዋጋ ምንድን ነው? በዚህ ሀገር እንደዚህ የሚሆን ከሆነ
ደረሱ የተባሉ ጉዳቶችን በተመለከተ በተቃዋሚዎች የሚሰጠው መረጃ ከመንግስት ከሚሰጠው ምላሽ የተለየ ነው። እንዴት ይጣራ በማን ይጣራ በሚለውም አይስማሙም። በሌላ ዘገባ መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ይህ በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
በዚምባብዌ የምግብ እርዳታው ለሕዝብ የሚከፋፈለው ከፖለቲካ ጋር ተያይዞ መሆኑን የሀገሪቱ የሰብአዊ መብቶች ኮሚሽን የደረሰበት ምርመራ አጋልጧል። ይህም የዩናይትድ ስቴትስን መንግሥትና ሸሪኮቻችንን አስደስቷል ሲል ይጀምራል የዕለቱ የቪኦኤ ርዕሰ አንቀጽ። ለዚምባብዌ ከፍተኛውን የሰብአዊ እርዳታ መዋጮ የሚለግሰው ዩኤስኤአይዲ ማለት የዩናይትድ ስቴትስ ዓለም አቀፍ የልማት መሥሪያ ቤት ዩናይትድ ስቴትስ ለዚምባብዌ የምትሰጠው የምግብ እርዳታ በትክክል ለሚያስፈልጋቸው ወገኖች መድረሱን ማረጋገጥ የሚችልበት ሁነኛ ዘዴ አለው። በዚምባብዌ የሰብአዊ መብቶች ኮሚሽን የቀረበው ሪፖርት ምንም እንኳ ከዩኤስኤአይዲ በሚሰጠው ሰብአዊ እርዳታ ላይ ቅሬታ ባያቀርብም ለሕዝቡ የምንለግሰው የእህል እርዳታ ከማንኛውም ፖለቲካ ተጽዕኖ የጸዳ መሆኑን ለማረጋገጥ ጥረታችንን በእጥፍ እናሳድጋለን ይልና የቪኦኤ ርዕሰ አንቀጽ ሐተታውን ይቀጥላል። የዩናይትድ ስቴትስ መንግሥት በዚምባብዌ ኤልኒኞ ባስከተለው ድርቅ ለተጎዱ ዜጎች አስቸኳይ የምግብ ዋስትና ለማድረስና ወደፊትም ለሚከሰት ድርቅ አስተማማኝ ምላሽ መስጠት የሚያስችል አሰራር ለመገንባት ሲባል ካለፈው ሰኔ ወዲህ ብቻ 117 ሚሊዮን ዶላር አዋጥቷል። አብላጫው የዩኤስኤአይዲ የምግብ እርዳታ የሚተላለፈውም በዓለም የምግብ ፕሮግራም WFP ሲሆን ድርጅቱ በየትኛውም በሪፖርቱ በተጠቀሱ አውራጃዎች ውስጥ አይንቀሳቀስም። የቪኦኤ ርዕሰ አንቀጽ በመቀጠልም ዩኤስኤአይዲ ወርልድ ቪዥን ተግባራዊ ባደረገው መሠረት የምግቡን እርዳታ ቢኬታ አካባቢ ሰጥቷል ብሏል። ኤንሹር በተባለው የምግብ ዋስትና እንቅስቃሴ መሠረትም ስርጭቱንና ክፍፍሉን አስመልክቶ የሚቀርቡለትን ሪፖርቶች ለመመርመርና ስርቆትና ሙስና መካሄዱን ማጣራት ይቻላል። በዚሁ መሠረት ሠራተኞቹ በተሰማሩባቸው አካባቢዎች ምንም ዐይነት የእርዳታ እህል ወደ ሌላ አቅጣጫ ስለ መዞሩና አላስፈላጊ ተጽዕኖ ስለ መድረሱ የደረሰው ሪፖርት የለም። የዩናይትድ ስቴትስ መንግሥት የምግብ እርዳታውን ደህንነት ለማስጠበቅ ብዙ ዘዴዎችን ይጠቀማል። የምንለግሳቸው የምግብ ዐይነቶች በከረጢቶቻቸው ላይ የዩናይትድ ስቴትስ ሰንደቅ ዓላማና የዩኤስኤአይዲ አርማ ስለሚደረጉባቸው በቀላሉ መለየት ያስችላል። ዩኤስኤአይዲ የምግብ እርዳታውን በሙሉ በዓለም የምግብ ፕሮግራምና ሌሎች መንግሥታዊ ባልሆኑ ድርጅቶች በኩል ነው በቀጥታ ለተጠቃሚዎቹ እንዲደርሱ የሚያደርገው። ሌላ ጣልቃ የሚገባ ወገን የለም። በዚህ ሂደት ተጠቃሚዎች በግልጽ እንዲታወቁ ይደረጋል። የእርዳታው ምግብ አለ ችግር በቀላሉ መከፋፈሉ ይረጋገጣል ካለ በኋላ ርዕሰ አንቀጹ ሐተታውን ሲያጠቃልል፣ ከሁሉ በላቀ ግን እነዚህ እርምጃዎች የማኅበረሰቡ አባላት ቅሬታ ካላቸው በቀጥታና በምስጢር ሪፖርት ማድረግ ያስችላቸዋል። በሁሉም የምግብ ማከፋፈያ ጣቢያዎች የአስተያየት መስጫና እርዳታ መጠየቂያ ሰንዱቆች እንዲሁም የቴሌፎን መስመሮች ተዘጋጅተዋል። እንደ ዩኤስኤአይዲ ዩናይትድ ስቴትስ በሚተለግሰው የምግብ እርዳታ ላይ የሚካሄድ የፖለቲካ ተጽዕኖ ካለ በሚደርሰን ሪፖርት ላይ ማጣራት የማድረግ ኃላፊነታችንን እንወጣለን። የምግብ እርዳታው በትክክል ለተጠቃሚው ወገን መድረሱን እናረጋግጣለን ብሏል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ1922ና 25 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት ከምሽቱ ሳት ጀምሮ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንሳ ፕሮግራም እዚህ ላይ ያበቃ። አስተናገድናችሁ አሉላ ከበደና
አዲሱ አበበነን። አቀናባሪያችን ብርሃን ኃይሉ፣ የስርጭት መሐንዲሱ ደግሞ
ጆ ጊል። በዚሁ እንሰናበታለን።
ደህና ደሩ።